በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ ከስራ የታገዱ ሰራተኞች ጉዳይ እየተከታተለ እንደሚገኝ የቤተክርስቲያኗ የሕግ ቡድን አስታወቀ። ከስራ ከታገዱት ሰራተኞች መካከል አስተያየታቸውን ለአሜሪካ ድምጽ የሰጡ አንዲት ግለሰብ መፍትሄ ካልተበጀ በሚያገኙት ደሞዝ ያስተዳድሩት የነበረው ቤተሰባቸው ለችግር እንደሚጋለጥባቸው ነው የገለጡት። የቤተክርስቲያኗ የሕግ ቡድን አባል ዲያቆን ዘካርያስ ወዳጅ በስራቸው ላይ ችግር የተፈጠረባቸውን ሰዎች እያገኙ በማናገር ላይ መሆናቸውንና ችግሩ በአስተዳደራዊ መንገድ ካልተፈታ ወደ ህግ እንደሚወስዱት ለአሜሪካ ድምጽ ገልጠዋል። በተያያዘ ዜና ፖሊስ ህገ መንግስታዊ ስነ ስርዓትን በኃይል ለመናድ ህብረተሰብን ለሽብር በማነሳሳት በሚል ወንጀል ጠርጥሬያቸዋለሁ ያላቸውን መምህር ምህረት አብንና ወይዘሪት ፌቨንን ጨምሮ በእነርሱ መዝገብ ስር የነበሩ ሌሎች ሶስት ተጠርጣሪዎችን ከእስር መልቀቁን አስታውቋል። ለዝርዝሩ ኬኔዲ አባተ።
አንዳንድ የመንግስት መስሪያ ቤቶች ሰራተኞች ሰሞኑን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተፈጥሮ ከነበረው ችግር ጋር በተያያዘ ከስራና ከደሞዝ መታገዳቸውን የሚገልጽ ደብዳቤ በማህበራዊ መገናኛ ብዙሃን በማጋራት ላይ ይገኛሉ። የእግድ ደብዳቤ ካጋሩ ሰራተኞች መካከል በአዲስ አበባ ከተማ አስተዳደር በሚገኙ መስሪያ ቤቶች ውስጥ የሚሰሩ 3 ሴት ሰራተኞች ይጠቀሳሉ። ከነርሱ መካከል የሆኑት ወይዘሮ በለጡ ዘለቀ ስለታገዱበት ምክንያት ያብራራሉ።
ቤተክርስቲያናችን አወዘችውን ወጃ ተከትሎ ጥቁር ልብስን በመግባታችን ነው ይሄ ሁሉ ነገር የተፈጠረው። ቤተክርስቲያኗን ትእዛዝ ተቀብለን ጥቁር ልብስን የገባ ነው። መጀመሪያ ቀን ምንም አይነት ችግር አልነበረም። ሁለተኛው ቀን ጥቁር የለበሰ በሙሉ የለበሰ በከፊል የለበሰ ማን ነው የማየት እና በየቢሮ እየዞሩ ማስታወሻ የመያዝ አይነት ነገር ነበረ። ሰበሰቡንና ማውለቅ አለባችሁ አሉን። እኛ አንደኛ ይሄ ተቋሙ ዩኒፎርም የለውም። ደንብ ልብስ እስከሌለው ድረስ ትእዛዙን መሰረት ነው ልብስን ሄድ ነው። ይሄ ከስራ ጋር የሚያጋጨው ነገር የለም። ይህም በመልበሳችን የተፈጠረ ችግር የለም። ይሄ ፐርሰናል መብት የመብት ጉዳይ ነው ስንላቸው፣ አይሆንም ማውለቅ አለባችሁ፣ ይሄ ከተለያየ የጸጥታ የምናምን ችግር ሊፈጥር ስለሚችል ሌሎች ኃይሎች ስላሉ የሚል ነገር ተነሳ። ይሄ ተገቢ አይደለም፣ እኛን አላሳመነንም አልናቸው። የቀረን አንድ ቀን ነው እና ይችን ቀን መታገስ ካልቻላችሁ ከአመት ፈቃዳችን የሚታሰብ ፈቃድ ስጡንና ጨርሰን እንመለስ አልናቸው። አይሆንም አሉ። ፈቃድ ማንሰጣችሁ እንደገና ጥቁር ልብስ ለብሳችሁ መግባት አትችሉም አሉ። በሶስተኛው ቀን የመጨረሻው ቀን እንዳታስገቡ ጥቁር የለበሰ ባለ ፈጻሚ ስለተባለ ተመለሱ ተባለ። በጣም ተናደን እዛ እንደው እየተወያየን እያለን ሚዲያ አሻም የሚባል ሚዲያ መጣ። የተቋሙ ሚስ ተበላሽቷል፣ ሚዲያ ላይ ጥቁር ለምና ለብሰን አገባነ ብላችሁ እንደዚህ አድርጋችኋል ከህግ ውጪ ከደሞዝ እና ከስራ የታገዱ ብሎ በአንድ የተጻፈ ደብዳቤ ከተበተነ በኋላ ነው የተሰበሰበው። ይሄ ኢንፎርማል ነው ግን ሰሞ እኛ ስለሆነ እዛው ኋላማ ደብዳቤው ራሱ የመጣው ከሆነ በአንድ የተጻፈ ነው የተሰጠኝ ከ13 ቀን በኋላ። እኔ 13 ቀን ሙሉ ስራ ላይ ነኝ። ደብዳቤን ይዤ ወደ ኃላፊዎቹ ሄድኩኝ። ሲሄድ የጋራ ስብሰባ ነበራቸው። በኋላ እንደሰማሁት ያላገኘኋቸውም ያው ታግደሻል የሚል ወረቀት ስለተሰጠኝ ወደ ቤቴ ሄድኩኝ።
ከእግዱ ጋር በተያያዘ ለስነ ልቦና ችግር መዳረጋቸውን የሚገልጹት ወይዘሮ በለጡ መፍትሄ ካላገኙ በደሞዝ በሚያገኙት ገቢ የሚመሩት ቤተሰባቸው ለችግር መጋለጡንም ተናግረዋል።
እንግዲህ እኔ 4-5 ቤተሰብ ህጻናት ማስተዳደር ሰው ነኝ። እንደ 10 አመት እንኳን በታች 3 ልጆች አሉኝ፣ ከዛ በላይም አለኝ። ፐርሰናል ጉዳይ ነው ያነሱት። የመንግስት የስራ ቢሆን ያው ተቋሙም የመራበት ህግና ደንብ አለ። በዛ መሰረት እሱን ከተላለፍም ጥያቄ የለው እና ይሄን ተገቢ አይደለም እኛን በችግር ላይ መጣል ነው። ዛሬ ያው ስራ ለመግብ ባለው ወር እስኪደርስ ድረስ እንዴት እንደሚያደርገን ይታወቃል። መቼም እነሱም ያውቁታል። ወር እስከ ወሩ እንኳን ቤተሰብ ይህን ያክል ቤተሰብ ይዘ በዚህ የኑሮ ውድነት ከዚህ አልፎ ኢቨን በስነ ልቦናችን ላይ አንዳንዱ ሰው ይረዳሃል፣ ያው ትክክል ነው አይዟችሁ ይላል። አንዳንዱ ሰው ደግሞ በቃ ከሌላ ነገር ጋር እንትን ይለዋል። ግን ብዙሃኑ አይዟችሁ፣ በቃ ይሄ የእናንተ ጉዳይ ብቻ አይደለም፣ የጋራ ችግር ነው። ይሄ የመብት ጉዳይ ነው፣ ፐርሰናል መብት ነው እየተነካ ያለው ብለው አይዟችሁ፣ የምናግዘው ነገር ካለን ያለንላችሁ እስከ ማለት ድረስ የደረሱ አሉ። የሲኖዶሱ ጠበቆች ደውለውልን ነበረ እና ሄደን አገኘ ናቸው። እግዚአብሔር ይስጣቸው፣ አይዟችሁ አሉን። በቃ አሁን በቀላል አንደኛ እንቅልፍ፣ ሁለተኛ ፍራስትሬት አድርጋለን። በተናገርኩ ቁጥር ወደ ሚዲያ በወጣ ቁጥር ምን ሊደርስብኝ ይችላል ብለን እንፈራለን።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ገጥሟት ከነበረው ችግር ጋር በተያያዘ ያሉ ጉዳዮችን የሚከታተለው የጥብቅናና ሕግ አማካሪ ቡድን የሰራተኞችን ከስራና ከደሞዝ የመታገድ ጉዳይም መከታተል መጀመሩን አስታውቋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የቡድኑ አባል ጠበቃና የሕግ አማካሪ ዲያቆን ዘካርያስ ወዳጅ ከቤተክርስቲያኗ ወቅታዊ ጉዳይ ጋር በተያያዘ ከስራቸው የታገዱ ሰራተኞችን አግኝተው እያናገሩ እንደሆነና ችግሩ በአስተዳደራዊ መንገድ ካልተፈታ ጉዳዩን ወደ ሕግ እንደሚወስዱት ተናግረዋል።
ከዚህ ወቅታዊ ጉዳይ ጋር ተያይዞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ያሉ እንግዲህ ከመቶ በላይ የሕግ ባለሙያዎች ጠበቆች ተደራጅተው በዚህ የዚህን ጉዳይ እየተከታተሉ ነው። ያ የጠበቆች ቡድን ራሱን ችሎ ለዚህ በተለይ ይሄ ከሲቪል ሰርቪስ ሕግ ጋር የሚሄድ ስለሆነ በተለይ ከመንግስት ተቋማት እየተሰናበቱ እየታገዱ ያሉት በዛም ራሱን የቻለ ክርክር አለና እነዚህ ከስራ በዚህ መልኩ የታገዱ የተባረሩ ወይም ደግሞ በስራቸው ላይ ችግር የተፈጠረባቸውን ተበዳዮች እያገኘን እያነጋገርን ነው የምንገኘው። ስለዚህ ቀጣይ ሂደቱን ግን በተለይ ከስራ ያገዷቸውን የመንግስት ተቋማት የግልም ድርጅቶች ሊኖሩ ይችላሉ፣ እነዛን ከማናገር ጀምሮ ተገቢውን የህግ ክርክር በማድረግ እስከ መጨረሻው ድረስ በመሄድ በኋላ ላይ ወደ ፍርድ ቤቱን ጉዳዩ የሚሄድበት የሚመጣበት ጉዳይ ስላለ በዚህ በአስተዳደራዊ ጉዳይ ከጨረስን በኋላ ወደ ፍርድ ቤት በሚመጣም ጊዜ ጠበቆች እስካሁን ለነበሩ ተበዳዮች ሲያደርጉ የነበረውን የህግ ድጋፍ እንደምንቀጥል ነው ማለት ነው። በዚህም የተመደቡ አስተባባሪ ጠበቆች አሉ።
ምናልባት ከዚሁ ጉዳይ ጋር በተያያዘ ከስራችን ታገድን ወይም ተባረርን ብለው እስካሁን እናንተ ጋር የመጡ ምን ያክል ሰራተኞች አሉ?
በቁጥር እንግዲህ አሁን ይህን አለው ባልልም በተለይ እዚህ ማህበራዊ ሚዲያ ላይ የተሰራጩ አሉ። ከአንድ መስሪያ ቤት ለምሳሌ በቅርቡ አዲስ አበባ አስተዳደር ከተማ አስተዳደር ጋር ተያይዞ 3 ተበዳዮች አሉ። እነሱ አድራሻቸውን ሰጥተው በእኛ በኩል የተመደቡ ጠበቆች እንዲያገኟቸው ተደርጓል። ሌሎችም ሂደት ላይ የሚያሉ አሉ። በዚህ አጋጣሚ ከዚህ ጋር ተያይዞ ከስራ የተሰናበቱ ካሉ ለዚህ የተቋቋመ የጠበቆች ቡድን አለና እነሱን እያገኙ በደላቸውና የደረሰባቸውን ጉዳይ እንዲያስረዱ ጥሪ ያስተላልፋል።
ሰራተኞቹ የታገዱበትን ምክንያት ለማጣራት እግዳቸው በተጻፈበት ደብዳቤ ላይ ባሉ የስልክ ቁጥሮች ደውለን ሊነሳልን አልቻለም። በቤተ ክርስቲያኗ ተፈጥሮ በነበረው ችግር ምክንያት ቅዱስ ሲኖዶሱ ከጥር 29 እስከ የካቲት 1/2015 የታሰበውን የነነዌ ጾም ወቅት አስመልክቶ ያቀረበውን የጥቁር መልበስ ጥሪ የተቀበሉ በርካታ ሰዎች ላይ በተለያዩ ቦታዎች እስር፣ ወከባ፣ ከስራ ቦታና አገልግሎት መስጫ ቦታዎች ማግለል ተፈጽሟል ሲሉ የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌላው የሰብአዊ መብት ተሟጋች ድርጅት የኢትዮጵያ ሰብአዊ መብቶች ጉባኤ መግለጻቸው ይታወቃል። በሌላ ተያያዥ ዜና ህገ መንግስታዊ ስርዓትን በኃይል በመናድና ህብረተሰቡን ለሽብር በማነሳሳት ወንጀል ጠርጥሬያቸዋለሁ በማለት ፖሊስ ሰኞ የካቲት 6 2015 ዓ.ም ፍርድ ቤት አቅርቧቸው ለትናንት የካቲት 14 ተለዋጭ ቀጠሮ የተሰጣቸው መምህር ምረታ አባሰፋና በቤተክርስቲያኗ የወጣቶችና ጎልማሶች ማህበራት ህብረት ዋና ሰብሳቢ ወይዘሪት ፌቨን ዘሪውንን ጨምሮ 5 ተጠርጣሪዎች ትናንት ከእስር መለቀቃቸውን ከጠበቆቻቸው አንዱ የሆኑት ዲያቆን ዘካርያስ ተናግረዋል። ተጠርጣሪዎቹ የተለቀቁት ፍርድ ቤት ውሳኔ ከመስጠቱ በፊት እንደሆነም ነው የገለጹት።
ትናንትና በጧቱ ክፍለ ጊዜ ወደ 4:30 ጀምሮ ክርክር ተካሂዷል። በነበር ምርመራ ባሳፋ መዝገብ እንግዲህ ፍርድ ቤቱ ይህንን ክርክር ከሰማ በኋላ ብይን ለመስጠት ለዛሬ ለ15 ጧት ቀጥሮ ነበረ። ይህ በሆነበት ሁኔታ በእርግጥ ከሰዓት በኋላ ደግሞ እንደ ፌቨን መዝገብ ክርክር ሊቀጥል ታስቦ ነገር ግን በችሎቱ ሰዓት መጣበብ ምክንያት ለዛሬ ክርክሩ ባዳሪ ተይዞ ነበረ። ነገር ግን በትናንትና ከሰዓት በኋላ ወደ 11 በኋላ በተሰማው ዜና ያው ፖሊስ ከአባቶች ጋር በተደረገ ንግግር ይመስላል ፖሊስ በገዛ ፍቃዱ በፌዴራል ፖሊስ ወንጀል ምርመራ የነበሩ በነ መምህር ምረታ አባሰፋ እንዲሁም በነ ወይዘሪት ኢቨን ዘሪሁን እንዲሁም በነ ዳቆን ዮሴፍ ከተማ ያሉ ሌሎችም ተጠርጣሪዎች በአጠቃላይ በፌዴራል ፖሊስ ወንጀል ምርመራ የነበሩ ተጠርጣሪዎች ማታ ላይ ተለቀው ወደ የቤታቸው ገብተዋል ማለት ነው።
ፖሊስ በተጠርጣሪዎቹ ላይ የጀመረውን ምርመራና የክስ ሂደት ማቋረጡን ለፍርድ ቤቱ እንዳሳወቀም ጠበቃና የሕግ አማካሪው ዲያቆን ዘካርያስ ወዳጅ ተናግረዋል። በመምህር ምረታብና በወይዘሪት ፌቨን ስም በተከፈቱ 2 መዝገቦች ስር ካሉ 12 ተጠርጣሪዎች መካከል 7 አስቀድመው በዋስትና መፈታታቸው ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።